تنرسني دبرس وانا را اسرات تمر انا تقست جميت
ييه يا امريكا دمز راديو طابانو የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። መልከ ብዙ ፈተናዎች ያሉባት ሀገር ጎዳናዎች
ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም። እየሞትን መሆናችንን እያወቅን አይደለንም እና ሚዲያው ወደ ታች ወርዶ የበሽታውን መጠን ወበሽታው የተያዙ ሰዎች የሞት ሁኔታን ሂዩማን የሆነውን ማዕዘን ያሳየን አይመስለኝም።
ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ስተናልም በስራት የነበር ነገር የለም። የባሰ ነገር ነው ያለው። ግን የባሰውን ነገር ምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ጋር አይደለም።
ከዚህ ስንሄድ ትልቅ ዝግጅት ነበረ። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ። ከዛ ወርደን ሰው ጋር ስንቀላቀል ያለው የህዝቡ ጥንቃቄ በጣም 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 ላልቶ ነው ያየነው።
የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ትምህርቶች መምህሩ ረዳት ፕሮፌሰር መኩሪያ መካሻ የሸገር ኤፍኤም የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራ መጽሔት አዘጋጁ ነብዩ ግርማ እንዲሁም የአሜሪካ ድምጽ ትዝታ በላቸው ናቸው በየተራ ያደምጣቸዋቸው። ቀጥለን ደግሞ በወርሃ ኮቪድ ውስጥ ከተሰሩ የብዕር ትሩፋቶች አንዱን እንተዋወቅ።
አሁን ፕሪንሰስ መርሳቤል በአማዞን ጀርመኒ ዛሬ በሂስቶሪካል ኖቨል ውስጥ ሁለተኛ ነው ቤስት ሴለር በመሆን።
ልዕልት ማርሳቤል ፕሪንሰስ ማርሳቤል የመጽሐፉ ርዕስ ነው። ለበርካታ መቶ ዓመታት ወደ ዘለቀው የከፋ ዘመን መንግሥት በምናብ የሚያጓጉዝ ታሪክ ቀመስ ልብወለድ መጽሐፍ ነው። ዶክተር ዋልተ ንጉስ ዳርጌ ነው ደራሲው። ቆየት ብሎ ሊያስተዋውቀን ልኪላል። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ የመሬት ጉዳይ ይለናል በምሽቱ መሰናደው። እሁድ የካቲት 7 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ሰዓቱ ያለም ዜና በኋላ መልሳለሁ። እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋና ምዕራብ ሸዋ ዞኖች የአስፋልት መንገድ ግንባታዎችን ከመረቁ በኋላ አዳዲስ የመንገድ ግንባታዎችን ደግሞ አስጀምረዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ቀዳማዊት እመቤት ዝናሽ ታያቸውና የተለያዩ የክልልና ፌዴራል ስራ ኃላፊዎችም በስነ ስርዓቱ ላይ ታድመዋል። ናኮር መልካ ተጨማሪ ያለው።
በአንድ ቀንም 3 ዞኖች ውስጥ በመገኘት ለህብረተሰቡ መልእክት ማስተላልፈዋል ጠቅላይ ሚኒስትሩ። ዛሬ ከሰዓት በአምቦ በመገኘት 110 ኪሎ ሜትር ርዝመት ያለውን የአምቦ ጉደር እና ሸነን ሰዮ የአስፋልት መንገድ ፕሮጀክት ግንባታ አስጀምረዋል። ለመንገዶቹ ግንባታ በአጠቃላይ 4.6 ቢሊዮን ብር መመደቡ ሲገለጽ ሁለቱም መንገዶች በአምስት ዓመት ውስጥ ተገንብተው ይጠናቀቃሉ ተብሏል። ረፋድ ላይ በሄሊኮፕተር ሆሮ ጉድሮ ወለጋ ዞን ሻምቡ ከተማ የተገኙት ጠቅላይ ሚኒስትሩና ሌሎችም ከፍተኛ አመራሮች 60 ኪሎ ሜትር የሚሸፍነውን የሻምቡ ባኮን የአስፋልት ኮንክሪት መንገድን ሲመርቁ፣ በተጨማሪም የሻምቡ አገምሳ የ95 ኪሎ ሜትር መንገድ ግንባታንም አስጀምረዋል። በተመሳሳይ ሁኔታ ዛሬ ጠዋት በቄለም ወለጋ ዞን ደምቢዶሎ ተገኝተው 50.9 ኪሎ ሜትር የሚሸፍነውን የደምቢዶሎ ሙጊ ዶላ ጋምቤላ አስፋልት ኮንክሪት መንገድ ግንባታን አስጀምረዋል። ጠቅላይ ሚኒስትር አብይ የሚገነቡ ፕሮጀክቶች ወለጋና ምዕራብ ሸዋን ከአጎ ከአጎራባች የአገሪቱ ክልሎችና አገራት ጋር ለማገናኘት የታሰበ ነው ሲሉ ገልጸው ህብረተሰቡ የአካባቢውን ሰላምና ጸጥታ በመጠበቅ ልማት እንዲፋጠን የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል ሲል የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ለወጣቶችም ሰላምን በተመለከተ መልእክት አስተላልፈዋል ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተወካዮች ምክር ቤቱ የህግ መምሪያ ለተመሰረተባቸው የአምስት ሰዎች ህይወት የጠፋበት ሁከት የማነሳሳት አድራጎት ድምጽ የመስጠት ሂደት ትላንት የተጠናቀቀ ሲሆን መወሰኛ ምክር ቤቱ የሰጠው ድምጽ ትራምፕን ጥፋተኛ ለማስባል በቂ ሳይሆን ቀርቷል። ዴሞክራቶችና ሪፐብሊካኖቹ 50-50 እኩል መቀመጫ በያዙበት የዴሞክራትና ሪፐብሊካን እንደራሴዎች 50-50 እኩል መቀመጫ በያዙበት የህግ መወሰኛ ምክር ቤቱ የተሰጠው ድምጽ 57-43 ሲሆን በትራምፕ ላይ የጥፋተኝነት ውሳኔ ለማስወሰን 10 የሪፐብሊካኖች ድምጽ ተጓድሏል። በዚህ ምክንያት ትራምፕ ጥፋተኛ ሳይባሉ ቀርተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን 15 ሚሊዮን የመጀመሪያ ዙር የኮሮና ቫይረስ ክትባት እንዲሰጥ ማድረጋቸውን ተከትሎ መንግስት የጣላቸውን ከባድ ክልከላዎች እንዲያነሳ ግፊት እየተደረገበት ነው። የኮሮና ቫይረስ ወረርሽኝን ለመቆጣጠር ተስኗት የቆየችውና ከፍተኛ የሞት መጠንና የኢኮኖሚ ጉዳት ያስከተለባት ብሪታንያ የቫይረሱን ክትባት በተሻለ ሁኔታ እያዳረሰች መሆኑ ተገልጿል። 67 ሚሊዮን ህዝብ ያላት ብሪታንያ ክትባቱ ለህዝብ እንዲሰጥ በማጽደቅ ከዓለም ቀዳሚ ስትሆን በአውሮፓውያን የዘመን አቆጣጠር የካቲት 15 ላይ 15 ሚሊዮን የሚሆኑ የቤት ለቤት ተንከባካቢዎች፣ የጤና ባለሙያዎችና እድሜያቸው ከሰባ በላይ የሆኑ አዛውንቶች እንዲከተቡ የማድረግ እቅድ ይዛም ተንቀሳቅሳለች። ይህ ክትባቱን የማዳረስ ስኬት ግን የተራዘመውን የቤት ውስጥ መቀመጥ ክልከላ እንዲላላ የሚያደርጉ ግፊቶች እንዲጨምሩ ማድረጉ ተገልጿል። በመላው ዓለም የሚገኙ የኮቪድ-19 ተያዦች ቁጥር ዛሬ 108 ሚሊዮን መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። 25.5 ሚሊዮን ዜጎቿ በቫይረሱ የተያዙባት ዩናይትድ ስቴትስ ቀዳሚ ስትሆን ህንድ በ10 ሚሊዮን፣ ብራዚል ደግሞ በ9.8 ሚሊዮን እየተከተሉ ይገኛሉ። በመጨረሻም አቢዶስ በተሰኘችው የግብጽ ጥንታዊት ከተማ 5000 አመት የሚሆነውና በሺዎች የሚቆጠሩ ቢራዎችን ማውጣት የሚያስችል ጥንስስ መገኘቱን የሀገሪቱ ቱሪዝም ሚኒስቴር አስታውቋል። አሁን በግብጽ ሱሃቅ አስተዳደር ስር የሚገኘው ይህ ቦታ ከክርስቶስ ልደት በፊት በ3100 አካባቢ በንጉስ ናርመር ስር የነበረ አስተዳደር መሆኑን ሚኒስቴር መስሪያ ቤቱ ዛሬ ያወጣው መግለጫ አመልክቷል። በግብጽና አሜሪካኖች ጥምረት በተደረገ አሰሳ የተገኘውን ግኝት የመሩት ዶክተር ማቴዎስ አዳምስ እንዳሉት ቢራው በቀደምት ጊዜ የነበሩ ንጉሶች ሲሞቱ ለቀብር ስነ ስርዓታቸው የሚጠቀሙበት ሳይሆን እንደማይቀር ተናግረዋል። 22400 ሊትር ቢራ የማምረት አቅም አለው የተባለው ይህ የቢራ ጥንስስ 8 ቦታ ተከፋፍሎ የተቀመጠ ነው። አድማጮች፣ ለሰዓቱ ዜና የተመደበው ጊዜ አበቃ። ከቀሪ የምሽቱ ዝግጅት ጋር አብራችሁን ቆዩ።
አስፈልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ የካቲት 7 2013 ዓ.ም የራዲዮ መስኮት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ ቆያለሁ። ወደ ቀዳሚው ቅንብር ከማምራታችን በፊት ታዲያ ራዲዮ መስኮት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም። ካሁን ቀደም ደጋግማ የተደመጠችና ለሰዓቱ ብትስማማ በሚል ከዛሬም በድጋሚ የተመረጠች ግጥም ናት። ያንድ ፍቅር በኔ ይታ በኔ አቅም ካንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል ወዳለው፣ ከመሻሸም ከንጋቱ አንድ የሚል ቃል አመልካለው።
እንዳይፈርድም እንዳይነድም ሲሉኝ እንኳን አይጥመኝም ተረት ብቻ ይመስለኛል አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል ረጅም ጉዞ ለሄድ ሳስብ ባንድ ምጃ ጀምራለሁ ስራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ መብልስ ቢሆን ባንድ ጊዜ ሁለት ኩርሻ መች ኩርሳለሁ አንዴ ብቻ ተወልጄ አንዴ ብቻ ሞታለሁ አንዳፍ ቅሬ አንድ ወድጄ ላንዲት ፍቅሬ ሰዋለሁ አንዳግብቼ ከሷው ጋራ ተሳስቤ ኖራለሁ ባንድ አላማ ተወስኜ ባንድ ልቤ ቆራጦኜ ባንድ አምላኬ ተማምኜ ያውስ ካሁን ይሄዋለሁ አንድ አባት ነው የነበረኝ ካንድ እናት ነው የተወለድኩ ቁጥር እንኳን ስማርድሮ ሁለት ብዬ መች ጀመርኩ እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ሮም ጥንትም ከመሰረት ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ህዝብ ይለኛል በአንዲቷ ውድ አገሬ ለእናንተሳ በገጣሚ ሙሉነ መንግስቱ ያንድ ፍቅር በተሰኘችው የሳምንቷ ምርጥ ባደረግና ግጥም ዝግጅታችንን ጀምረናል። ዛሬ ለቱ በአውሮፓውያኑ የዘመን አቆጣጠር ፌብሩዋሪ 14 የቫለንታይን የፍቅር ቀን ነው። ከቅርብ ዓመታት ወዲህም በኢትዮጵያም ግንን ብሎ መከበር ይዟል። ታዲያ በስሙ የሚኬደው ርቀትና ግነቱ ያነጋግር ይሆናል እንጂ በተለይ እንዲህ ፍቅር በሳሳበት ዓለም የፍቅር ቀን ሳይሆን ድፍን የፍቅር ዓመት ሳያስፈልገን አይቀርም። ለሁሉም ቴዲ አፍሮ ግን እንዲህ ይላል። አሁን ወደ ምሽቱ ቀዳሚ ዝግጅት ነው የምናመራው። ጋዜጠኞች የጠረጴዛ ዙሪያ ውይይት። እንግዶች አመሰግናለሁ ሁላችሁንም። ሶስት እንግዶች አላችሁኝ መስመር ላይ። ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር፣ የሥራ ዘመን ውስጥ ካበቃበት ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ በመሆንም አገልግለሃል። ትዝታ በላቸው
በራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት ቤተኛ፣ እስከ ቅርብ ጊዜ ድረስ የክፍላችን መርሃ ኤዲተር በመሆን አገልግለሻል።
አዲሱን የሥራ ኃላፊነት ከተቀበልሽ እናስተዋውቅ የመጀመሪያ ነውና ዛሬ ለአድማጮች የምናስተዋውቅ
በቅርቡ የክፍላችን
የአሜሪካ ድምፅ የአፍሪካ ቀንድ
ኃላፊ ይሆንሻል። እንኳን ደስ ያለሽ።
አሉላ አመሰግናለሁ።
ትዝታ እንኳን ደስ ያለሽ።
እንኳን አብሮ ደስ ያለሽ። እግዚአብሔር ይስጥልኝ።
አቶ ነብዩ ግርማ በርካታ ዓመታት ለጋዜጠኝነት ሙያ አገልግለሃል። ሸገር ኤፍኤም ላይ ወይ አዲስ አበባ የተሰኘ የራዲዮ ፕሮግራም አለ። በዚሁ ርዕስ የሚጠራ ወርሃዊ መጽሔትም ታዘጋጃለህ። የበርካታ ዓመታት የጋዜጠኝነት ልምድ አለ። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ሐሰተኛ ወሬዎች ላይ ያተኮረ ውይይት በቅርቡ አድርገን ነበረ ከሌሎች የሙያ አጋሮቻችሁ ጋር። የዛሬውን ከዚያ ተከታይ ተደርጎ መታየት የሚችል ነው። ተደራራቢ ቀውሶች ውስጥ እያለፍን ነው። በዓለምም ደረጃ መሰል ሁኔታ ይንጸባረቃል። በኢትዮጵያ በተደጋጋሚ የደረሱ ሁከቶች የዓለምን ያኗኗር የቀየረ የኮቪድ-19 ወረርሽኝ፣ አሁን ደግሞ በሰሜን ኢትዮጵያ የተካሄደው ወታደራዊ ግጭትና እርሱንም ተከትሎ የሚታዩ አንዳንድ ሁኔታዎችን ጨምሮ ለየት ባለ ጊዜ ውስጥ እያለፍን ነው። እስኪ አንደኛውን ላስቀድምና ኮቪድ-19 ኢትዮጵያ አይመለከታቸውም ወይ እያል ቀልድ የሚመስል ነገር ግን ያሳሰባቸው ሰዎች የሚያነሱት ጥያቄ እናያለን። በኮቪድ-19 ውስጥ ማለፍ ራሱ ህይወትም የኑሮ ዘይቤም የአሰራር ሁኔታም በእጅጉ የተቀየረበት ነው እና አቶ ሙክሪያ ከአንተ ልጀምር። በኢትዮጵያ ምን ይመስላል ኑሮ በኮቪድ ውስጥ?
እሺ፣ ኑሮ በኮቪድ ውስጥ እንደምታውቀው እንደ ማንኛውም ኢንዱስትሪ እንደ ማንኛውም ሁኔታ ህይወታችንን የተፈታተነ ነው። እጅግ በጣም አስቸጋሪ ሁኔታ ነበር። በተለይ የመጀመሪያው አካባቢ ከባድ የሆነ ድንጋጤ ነበር። በእኔ በኩል ምናልባት ከዚህ በፊት የግሬፕ በሽታ መርስያዘን ወልደ ቂርቆስ በጻፉት መጽሐፍ ላይ ታስታውስ እንደሆነ በጣም ከባድ እንደሆነ እና በየመንገዱ ሁሉ ሰው እንደሚሞት አስክሬን መቅበሪያ ቦታ ሁሉ እንደጠፋ የሚገልጽ ነበረ እና እኔ እንደውም ከዛ የባሰ ሁኔታ ይገጥማል ብዬ ጠብቅ ነበረ እና በጣም አስደንጋጭ ነበር። በተለይ ደግሞ ሚዲያውን በምታይበት ጊዜ እንደ ማንኛውም ኢንዱስትሪ ሚዲያውም ከፍተኛ የሆነ የአሰራር ተጽዕኖ ላይ ወድቆ እንደነበር አስታውሳለሁ።
መልካም እንደነበር ብለሃል። ነብዩ፣ ወደ አንተ ልምጣ። በኮቪድ-19 ወረርሽኝ ውስጥ የኑሮ ዘይቤውንም የአሰራር ሁኔታንም ጨምሮ በየዕለቱ በስራህ እንደሚታዘብ ሰው በፕሮግራሞቻችሁም የኮቪድ-19 ወረርሽኝን እንደሚዘግብ ትምህርታዊ ፕሮግራሞችን እንደሚያቀርብ ሰው ምን ታዘብክ? በመገናኛ ብዙሃን ውስጥ የቱን ያህል ትኩረት ሰጥቶታል? አሁን መላላቱና ሰውም ግዴለሽነት ጠባይ እያሳየ ነው የሚባልበትን ርቀት እንሰማለን፣ ባለሙያዎች ይነግሩናል። እንደ ጋዜጠኛ ያንተን ትዝብት ንገረን እስኪ።
እንግዲህ ያው ኮቪድ ከጀመረ ወይም ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ትተናልም። በስርዓት ምንድነው እንደ ግለሰብ ሰዎች ቸልተኛ ሊሆኑ ይችላሉ። እንደ ማህበረሰብም ይሄ ባህሪ ሊመጣ ይችላል። እንደ ሀገርም ሊመጣ ይችላል። እንደ መንግስትም ሊመጣ ይችላል። እንደ ሚዲያም ይሄን ነገር ነው የታዘብኩት። የነበር ነገር የለም፣ የባሰ ነገር ነው ያለው። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ሀገር አይለም አናቀውም። ለምሳሌ ኮቪድ ምን ያህል በመጠን ጎድቶናል ብንል ኤግዛክት በምን መጠን እንደጎዳን መናገር የምንችል አይመስለኝም። ስለዚህ እነዚህ ነገሮች አብረንም እየኖር ስንሄድ እየተለማመድ ነው ስለመሰለን የጉዳቱን መጠን ስለማናውቀው ነበር የምንለው ነገር እናነሳለን እንጂ ብዙ ነገሮች እየተባባሱ ያሉ ነው የሚመስለኝና መጀመሪያ ላይ እንደ ሚዲያ እንሰራቸው የነበሩ ነገሮች አሉ። እኔ ምናልባት እንደ ሪፈረንስ ሸገርን መውሰድ እችላለሁ። እንግዲህ ሁሉም ነገር የጀመረ ሰሞን በቃ ስሜቱም ስለነበር በደንብ ስራዎች ይሰሩ እንደነበር ነው ማስታውሰው። ለምሳሌ ፐብሊክ ሰርቪስ አናውንስመንትስ፣ የህዝብ አገልግሎት መልእክቶች በተከታታይ እንጠቀም ነበረ። ሸገር ኒውስ ሪስኬጁል አድርጓል። ለምሳሌ በቀን ሶስት ጊዜ ነበር፣ ጠዋት፣ ቀን፣ ማታ የነበረውን በየሁለት ሰዓት ዜና የማቅረብ ነገር አሁንም አላቸዋል። ግን ለዛ ምክንያት የሆነ ኮቪድ ነበር። በየሁለት ሰዓቱ የኮቪድ መረጃ ይሰጥ ነበረ። ሁሉም ፕሮግራሞች ከዛ ቀድሞ እንግዲህ ከህክምና ጋር የተገናኙ ነገሮች አልነበሩ። ኮቪድ ከመጣ በኋላ በሁሉም ፕሮግራሞች ይሄ ነገር በስፖርት ጭምር አድሬስ እንዲደረግ ሰፊ ሙከራ ይደረግ ነበረ። በኋላ ህዝቡ የመልመድ ነገር ሲያሳይ ከህዝቡ ጋር እንግዲህ ሚዲያውም መንግስትም ማለት እችላለሁ እንደ ሀገር ሁላችንም የመለማመድ ነገር አሳይተናል እና አሁን ኦልሞስት የለም ማለት ይችላል። ቅድም ስለማናውቀው ሰብስታንሼት አናደርገውም የሚለውን ነገር ያነሳሁት ቁጥሮቹ ቁጥር ብቻ ነው በአብዛኛው የምንሰማውም የምንናገረውም እና ቁጥሮቹ ምን ማለት ናቸው? ሁለት ሰው ሞተ ስንል ሁለት ሰው አንድ ሰው ስንት ነው ራሱ? እና ኪና አደጋው ላይ የምናየው ነገር በየቀኑ ይዘገባል። በየቀኑ የምንዘግበው ቁጥር ነው እና አንዳንዴ በጣም ከመደጋገሙ የተነሳ የሚያልፈው የሚጎዳው ሰው ሰው አይመስልም። ቁጥር ነው የምንቆጥረው። ከቁጥሩ ጀርባ ብዙ ነገር አለ እና እነዛን ነገሮች አውጥተን ሂውማን ስቶሪስ ካላየን በስተቀር አደጋው ጉዳቱ የሚሰማን አይመስለኝም። እና ኮቪድ ላይም ልክ የመኪና አደጋውን አይነት ነገር ነው እየተመለከትን ያለን። አሁን ቁጥር ነው የምናየው። ቁጥሩ እያደገ ይሄዳል እያደገ ይሄዳል። ግን የዚህ ቁጥር ትርጉም ምንድን ነው? በደንብ አናላይዝ አድርገን ስለማናየው እሱ ይመስለኛል የለመድ ነው እንዲመስለኛል።
መልካም፣ የለመድ ነው ነው አልተመዘነም፣ ቁጥር ብቻ መስሏል ብለሃል። በጣም አስፈላጊ ቁም ነገሮችን ያነሳችሁት የምትመለከቱትን እየኖራችሁ ያላችሁበትን ጨምሮ ምናልባትም ባለሙያዎቹ ጨምረው እንደሚገልጡት ይሄ ቁጥር ራሱ የተመዘነው በውስን መሆኑ የምርመራ ሂደቱ ፍጹም ትክክለኛውን አሃዝ የማያመላክት መሆኑ ሲታከልበት አሁን ካላችሁት ሜቱን ያህል እንደከፋ መገንዘብ ይቻላል። ትዝታ ወደ አንቺ ልመጣ ነው። ዩናይት ስቴትስን የመሰለ ታላቅ ሀገር እጅ የሰጠበት የሚመስል ከ3000 ሰው በላይ በየሞትበት ሁኔታ ውስጥ ስላለን አንድ ዓመት እየተቃረበ ባለው ጊዜ ውስጥ የአሰራርም የኑሮም ሁኔታችንም ከመሰረቱ ስለተቀየረ የታዘብሽውን ይዘሽ አዲስ አበባ ስደርሺ አስደንጋጭ ነው ነው የሚባለው። ብዙ ሰው እዛ ሲደርስ የሚያየው የሚጠብቀውና ሆኖ የሚመለከተው ያለመጣጣሙ መሰረታዊ የሆኑትን የጥንቃቄ እርምጃዎች ሰዎች አያደርጉም። እንዲያውም ኮቪድ-19 ኢትዮጵያ ውስጥ የሌለ ይመስላል እስከሚባለው ድረስ ይዘልቃልና አንቺ እንደ እንግዳም ምን ታዘብሽ? ጎላ ጎላ ብሎ የታዩሽ የትኞቹ ናቸው?
እሺ አሉላ አመሰግናለሁ። እንግዲህ ያው እኔ የሁለት ሀገር ሰው ነኝ። ነብዩ ያለውን እንደው ትንሽ ለማጠናከር ያህል የቁጥጥሩ መላላትና የመላመዱ ነገር ዓለም አቀፋዊ ይመስለኛል። እንደው ወደ ኢትዮጵያ ጉዳይ ሳልገባ ኮቪድ የሚሰራጭበት ምክንያት እዚህም ዩናይትድ ስቴትስ በጣም ብዙ ችግሮች ነበሩ። ማስክ ማድረግ እንደ ፖለቲካ የሚያዩ ማህበረሰቦች ነበሩ። አሁን አስተዳደሩ ሲለወጥና ሌላ መሪ ሲመጣ ማስክ ማድረግ ግዴታ ነው የተደረገው እንደምታውቀው አሉላ። ስለዚህ ያንን ማስክ አናረግም ከሚለው ጨምሮ መላመድ ነበር። እዚህ ዩናይትድ ስቴትስም ቢሆን መጀመሪያ ሰሞን እንደ ትዝ እንደሚልህ እኛም ማርች 15 ከዛሬ ጀምሮ ከቤት ነው የምትሰሩት ስንባል ከሱም አስቀድሞ በየዕለቱ ፕሮግራም እናቀርብ ነበር አንተም እንደምታውቀው። ከዛ አሁን እኛም ከቤት መስራቱንም ተላመድን ብቸኝነቱንም ተላመድን። መሳሪያዎቹ ጋር በጣም ብዙ ችግሮች ነበሩን። ከዛ ጊዜ በፊት እኔ ቁጭ ብዬ ለብቻዬ ከአንድ ክፍል ሬዲዮ ብሮድካስት እናረጋለን ወይንም የዌቡንም ሌላ ሌላውንም ስራ እንሰራለን ብዬ አስቤ አልነበረም። አሁን ሁሉን ነገርም ተላምደናል። እንደማንኛውም የሰው ባህሪ ነው። ወደ ኢትዮጵያ የጠየከኝ ስንሄድ ከዚህ ስንሄድ ትልቅ ዝግጅት ነበረ። ምርመራ መደረግ እንዳለበት ኮቪድ እንደሌለብን የተመረመርንበትን ወረቀት በእጃችን ይዘን በ72 ሰዓት ውስጥ እንድንገባ ነበረ የተባለው። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ የፊት ሽፋን አልቀረ ተሸክመን ነው እና ይሄድ ነው። ከዛ ወርደን ከቦሌ ጀምሮ ሰው ጋራ ስንቀላቀል ያለው የህዝቡ ጥንቃቄ በጣም 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 ላልቶ ነው ያየ ነው። እና አንዳንድ ጊዜ ከውጭ የመጣ ሰው አንዳንድ ነገር ሲያደርግ እንደውም ጉረኛ የሆነ ይመስላል እና ኧረ ይሄን ነገር እንተው አንልበሰው ይሄንን ነገር ማስኩን ሳይሆን ይሄ ፊት ላይ የሚደረገውን። በጣም በፍርሃት እና ይሄድ ነው። ቀለል ያለ ነበረ። ሰው እንደውም ይቀልዳል እንዴ ለምን አታረጉም ማስክ ስትል እኔ እኮ ይዞኝ የለቀቀኝ ይመስለኛል ወይም እንደዛ አይነት ነገር ብዙ ሰው። በእውነቱ አንዳንዶቹ በጣም ጥቃቅንና ምንም ጊዜም የማይወስዱ ነገሮች ናቸው ልብ ተብለው ከተደረጉ። አሁን ለምሳሌ ብዙዎቹ ጋር እኮ ማስክ ታያለ፣ የፊት ጭንብሉን ታያለ። ነገር ግን በትክክል አይደለም የሚደረገው። ይሄ ብዙ ጊዜ በተደጋጋሚ ተብሏል። አንዳንዶቹ አገጫቸው ላይ ነው የሚያደርጉት፣ ከአፍንጫቸው ዝቅ አድርገው አፋቸው ላይ ነው የሚያደርጉት። አንዳንዶቹ ደግሞ ወይ በእጃቸው ይይዛሉ። እንደዛ በምናደርግበት ጊዜ ሙሉውን መከላከያ እንደማናደርግ ለራሳችንም ብቻ ሳይሆን ደግሞ ቫይረሱ ካለብን ሌሎችንም ሰዎች ደግሞ ለጉዳት እንደምናጋልጥ እሱ በአንክሮ መነገር አለበት። አንድ እሱ ነው። ለምሳሌ አሁን ራይድ የሚባሉ አሉ። እዛ ውስጥ ስትገባ አሽከርካሪዎቹ ጥቂቶቹ ናቸው የሚያረጉት። አንድ ጊዜ ለምሳሌ የመሳፈር እድል ነበረኝና የኋላው ማያ መስታወት ላይ አንጠልጥሏታል ማስኩን እና በርከት ስላልን ፊት የመቀመጥ እድል ነው እና የገጠመኝ፣ እባክህ ማስክህን አርግልኝ አልኩት ከመግባቴ በፊት። እንዴ ማዘር እርሶ እኮ አርገዋል አስፈልግም እኮ እርሶ ካረጉ በቂ ነው እናንተ አርጋችኋል በቂ ነው ሁሉ ሰው ማድረግ እንዳለበት ነው አይደል እንግዲህ ከዚህ በሽታ እንድንድን ከተፈለገ ሆቴል ውስጥ ለምሳሌ ዝግጅቶች ይኖራሉ ሆቴሎቹ ስርዓቱን ይጠብቁና ይሄንን የኮቪድ መከላከያ ፕሮቶኮል ተከትለው በፊት ከመያቀርቡት ወንበር በግማሽ አርገው ግማሽ ነው እዛ ቦታ ላይ የሚያስቀምጡት ግን ሰዎች ተነስተው ሄደው እርስ በርስ ቁጭ ብለው ማስካቸውንም ዝቅ አርገው ሲያወሩ ታያለህና ይሄ እንግዲህ ከባህላችንም ጋር የተገናኘ ይመስለኛል ጊዜ ይፈጃል ስርስተም ይሰድና ተደጋጋሚ መረጃ ፍሰት ያስፈልጋል ብዬ ነው እኔ ማምነው
ወልካም አመሰግናለሁ ትዝታ ወደ ሌላ ሬስ ከመሻገሬ በፊት በሶስታችሁም ምላሽ ውስጥ የተንጸባረቀ አንድ ነጥብ እንውሰድ ምናልባትም አይነተኛ በሚሰኝ ደረጃ ሰዎች ራሳቸውና የሚወዷቸውን ከዚህ አደጋ ለመጠበቅ የሚያደርጉት ጥረት ጨርሶ የተተወ የሚመስልበት ነው ከዛ አንጻር መክሪያ ቀደም ብለህ ነበር የሚል ቃል ተጠቅመህ በነብዩም በትዝታም ትዝብቶች ውስጥ ይሄው መሰል ሁኔታ ተንጸባርቋል ባለፈው ሳምንት ኢትዮጵያን ሁኔታ የተከታተለ ውይይት ላይ እንደተመለከትኩት የሟቾች ቁጥር ጨምሯል በዚያች ውስን በሆነች መለኪያ ከመቶ ሚሊዮን በላይ ሰው ለሚገኝበት ከሁለት ሚሊዮን አላለፈው የጤና ምርመራ የተደረገለት ሰው ከዚህ አንጻር ስራ ማቆምን ሌሎች ከባድ ነገሮችን ብንተው እንኳን ታላቁ ሩጫን የመሰለ የግድ መደረግ የሌለበት በግድ የለሽነት ተደርጓል ሌሎች ማህበራዊ ስብስቦችም እጅግ ቁጥሩ የበዛ ሰው ሲገኝበት አይተናል መንግስት ባለስልጣናት እና ያለን ጤና ጥበቃ ማሳሰቡ ሁኔታውን መግለጹ አላቆምም ለውጥ ማምጣታቸው የተዋወቀ የፊት ጭንብል ማድረግ ርቀትን መጠበቅ እንዴት እነኚህ መሰረታዊ ነገሮች ላይ ድክመት ሊታይ ቻለ ይሄስ ድክመት አያስከፍለንም ወይ
አዎ ባለፈው አመት ገና በሽታው ጀመረ ሲባል የነበረን አስተሳሰብና እንደገና ደግሞ በባለስልጣናት ደረጃም በሚዲያም ደረጃ የተሰጠው ትኩረት በእውነት በጣም ጥሩ ነበር መጀመሪያው አካባቢ በተለይ ጤና ሚኒስትሯ በየጊዜው መረጃ ይሰጡ ነበር ምክንያቱም እሳቸው ናቸው በጣም ኦቶሪቴቲቭ የሆኑ ሰው እና እሳቸው ይሰጡ ነበር እሳቸው ከሰጡ በኋላ በተለይ ሚዲያዎች ቀደም ነብዩ እንዳለው በስፖርት ፕሮግራም እንኳን ሳይቀር የተለያዩ መረጃዎች በኮቪድ ላይ ይሰጡ ነበር ከዛ በኋላ ግን ያው የመላመድ ሁኔታዎች መጡ እንደገና ደግሞ ቀደም ያነሳው በተለይ ባለስልጣናት የበለጠ እንደውም እነሱ ምሳሌ መሆን የሚገባቸው ሰዎች እኔ እንደውም አንድ ባለስልጣን አያለሁ በጣም ከፍተኛ ባለስልጣን ነው አንድም ጊዜ አድርጎ አይቼው አላውቅም ለምሳሌ ሰላማዊ ሰልፎች ሲደረጉ ንግግሮች ሲደረጉ እንደዚህ አይነት አይቼ አላውቅም ሰርግ ላይ ብትሄድ ለክሶ ላይ ብትሄድ ባሁን ጊዜ ሰዎች እየቀበርን ነው በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም እየሞትን መሆናችንን እያወቅን አይደለንም እና አንዱ እኔ በሚዲያው በኩል የማየው ሚዲያው ወደ ታች ወርዶ የበሽታውን መጠን እንደገና ደግሞ በበሽታው የተያዙ ሰዎች የሞት ሁኔታን ይሄ ቀደም ያለው ነው ነብዩ ሂዩማን የሆነውን ማዕዘን ያሳየን አይመስለኝም እና በየቀኑ 6000 ተመርምረው 600 ተገኘባቸው ይላል ምንም አይናገርም ወደ ታች ወርደ የሰው ህይወት ውስጥ ገብተ ስታሳይ ነው ሰው ልቦና ውስጥ ገብቶ ልክ ነው እንዲህ ማድረግ አለብኝ መጠንቀቅ አለብኝ የሚለው እና በመጀመሪያው አካባቢ የነበረው የሚዲያ አቀራረብ በእውነት በጣም የሚገርም ነበር በጣም የሚያስደንቅ ነብዩ ራሳቸው ቋሚ የሆነ ፕሮግራም ይዞ ብዙ የሰራበትን እኔ አስታውሳለሁ ሌሎችም ሚዲያዎች እንደዚሁ ስለዚህ አሁን እየተላመን ግን የሞትን መሆናችንን እንኳን ሳናውቅ ዝም ብለን እንዲሁ ሜዳ ላይ ያለነን ይሄን ድብቅ ጠላት ነው ድብቅ ጠላት ደግሞ እንዲህ መዋጋት እጅግ በጣም አስቸጋሪ ነው መለወጥ ያለበት ይመስለኛል
መልካም የሞትን መሆናችንን ያወቅን አይመስልም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን እርስ በርሳቸውም በያሉበት እንዲወያዩበት እንጋብዛለን የኮቪድ ነገር የሩቅ የሌሎችና የማይመለከተን ሳይሆን የሁሉም መሆኑን አሁንም ያለ መሆኑን ማስታወስ ብቻ ሳይሆን በተጨባጭ ግለሰቦች በየራሳቸው በሚያደርጉት ጥንቃቄ የሚዳን ነውና እስኪ ወደ ሌላ ርዕስ ልውሰዳችሁ ቀደም ብዬ በመግቢያዬ በርካታ ቀውሶች ውስጥ እያለፍን ነው ብያለሁኝ ምናልባትም በቅርብ ጊዜ ታሪክ ውስጥ በተደጋጋሚነቱ ተደራራቢ ሁከቶች የመታየታቸው ሁኔታ ምናልባትም ያልተለመደ አዲስ የሚሰኝ ነው። በዚህ ሁኔታ ውስጥ ጋዜጠኝነት የሚጫወተውን ሚና እንመልከት እስኪ ተጨባጭ መረጃ ላይ ያተኮረ እውነተኛ ሚዛናዊ ዘገባ ማድረግ የሙያው መርሆች የመሆናቸውን ያህል ዛሬ በአገር ውስጥ ብቻ ሳይሆን ከሀገር ውጭም በተለይ ኢትዮጵያን የሚመለከቱ ዘገባዎች ላይ አወዛጋቢ ነገሮችን እየተመለከትን ነው። የሀገር ውስጥ ሚዲያዎች የቱን ያህል በኃላፊነት ይዘግባሉ? የቱንስ ያህል እውነቱን የማቅረብ እድል አላቸው? እድልም ለው በቦታው በስፍራው ተገኝቶ የመዘገብ ሁኔታም ራሱን የቻለ ገዳቢነት ስላለው እስኪ ደግሞ እሱን እንመልከት። ነብዩ፣ ወደ አንተ ልምጣ።
የሚዲያው ችግር እና አንዳንዴ ሚዲያውን የሀገራችን ሲምቦል አድርጌ አስበዋለሁ። በቃ ሀገሪቷን ነው የሚመስል። ብዙ ውስብስብ ነገሮች አሉበት። ለምሳሌ ሚዛናዊ የሆነ መስራት ይቻላል ወይ? አሁን ባለው ሲትዌሽን አንድ ጥግ ውስጥ መቀብ አክቹዋሊ በፊት ሁለት ብሮድ ካምፕ ነበረ ሚዲያው ላይ። አንድ ቅልጥ ያለ የመንግስት ደጋፊ በአንድ በኩል ታገኛለ፣ ፕራይቬት የምትለው ደግሞ ሌላኛው ስንት ላይ ሄዱ። ሁለት ካምፖች ነበር የምናየው፣ መሀል ላይ ብዙ ሳናይ። አሁን ያ ሁለት የነበረው ኤክስትሪም ወደ አራት ኤክስትሪም ያደገ ይመስለኛል። እንግዲህ ፊት ተቃዋሚና መንግስት ወይም ገዢ የምትለው ፓርቲ አለ፣ ሁለቱን የሚደግፉ ሁለት ጽንፎች ነበሩ። አሁን ከዚህ ከዘር ከብሔር ጋር የተገናኘውን ይሄ ፕሮ ፌዴራሊስት የምትለው አይነት ጽንፍ ወይም ደግሞ ጽንፈኛ የሆነ ብሔርተኝነት የሚያራምዱ ሚዲያዎች አሉ። የዛኑ ያህል ደግሞ አንድነት የሚለውን ነገር ጽንፍ ድረስ ወስዶ የማሰብ ነገር አለ እና አራት ኤክስትሪሞች ናቸው እና እንደ ፈተና ማየው እዚህ ውስጥ ሆኖ መሀል ላይ ሆኜ ልስራ፣ መሀል ላይ ሆኜ ልጫወት ማለት ሚዲያው የተቸገረ ይመስለኛል። ስፔሻሊ ፕራይቬት ሚዲያው ላይ ይህን ችግር በደንብ አያለሁ። ፕሪንቶቹ ላይ የተወሰነ በራሳቸው መንገድ የመስራት ሁኔታ አለ። ግን ቀድሞ በነበረው ሲቹዌሽን ለምሳሌ ብሮድካስት ላይ ፕራይቬት የምትለው ነገር አልነበረም። ከተወሰነ ጊዜ ወዲህ ግን ብሮድካስቱ ላይ የግል የሆኑ ሚዲያዎች ተቀላቅለዋል። ይሄ እነዚህ ሚዲያዎች ግን መረጃ በትክክል አክሰስ እያደረጉ ነው ወይ፣ በትክክል እያገኙ ነው ወይ ብለን ካሰብን አሁን በአብዛኛው ሶርሱ ከተወሰነ መንገድ ነው የሚመጣው። ስለዚህ የመንግስትና የፕራይቬት የምንለው ሚዲያ አሁን ቦርደር ሁሉ ያለው አይመስልም። ኢቲቪ ላይ የምትሰማውን መረጃ ሸገር ላይ ልትሰማው ትችላለህ። ሸገር ላይ የምትሰማውን መረጃ ሶርሱ ራሱ በአብዛኛው አሁን ከኢትዮጵያ ዜና አገልግሎት ጋር ሆኗል እና ትንሽ ፈተና ውስጥ ያለ ነው ይመስለኝ።
መልካም ትዝታ፣ ወደ አንቺ ልምጣ። ቀደም ብለን እንደጠቀስ ነው በቅርብ ጊዜ ለአጭር ጊዜም ቢሆን የሄደሽ ኢትዮጵያ ውስጥ ያለውን የታዘብሽውን ጨምሮ በዕለት ተዕለት ስራችንም የምንመለከተው ዓለም አቀፉ መገናኛ ብዙሀን የሚዘግቡበትንም በስራችንም አጋጣሚ ፈተናዎችን እንደ አንድ ዓለም አቀፍ ሚዲያ የምንታዘባቸውን የሚገጥሙን ጨምረሽ በእነኚህ ተደራራቢ ቀውሶች ውስጥ ጋዜጠኝነት ሊጫወት የሚገባው ሚናና በእርግጥ እየተጫወተ ያለውን እንዴት ትመዝኛለሽ?
እሺ አሉላ፣ ኢትዮጵያ ውስጥ ያለውን የመገናኛ ብዙሃን ችግርና በተለይም ደግሞ ይሄ ፌክ ኒውስ የሚባለው ወይንም የፈጠራ ወሬ አገርን እስከሚያናጋድ መድረሱን ለማወቅ በጣም ቀላል ነው ለማንም ሰው። አገር ውስጥ መሆን አይጠይቅም። እኔ ምንጩ አሁን አቶ መፈያ ያሉት የመረጃ ፍሰት ችግር ይመስለኛል። መንግስት አገር ውስጥ መገናኛ ብዙሃንን ነጻ አድርጌያለሁ ብሏል። የመረጃ ፍሰቱን ግን ነጻ አላደረገም። የግል ችግር ሊኖር ይችላል፣ ምን እንደሆነ ባናውቅም። ግን በተወሰነ ሚዲያ ነጻ ነው የሚባልበት አገር አሰራር ሳምንታዊ የሆነ ጋዜጣዊ መግለጫ ወይንም ዝም ብሎ ደግሞ ባለስልጣን ቆሞ ተናግሮ የሚሄድበት ሳይሆን ጋዜጠኞች ጥያቄ ጠይቀው መልስ የሚያገኙበት ከዜናው በስተጀርባ ያለውን ነገር ጎልጉሎ የሚያወጡበት ስርዓት መኖር አለበት። ያ ነው መጀመሪያ ችግሩ። ተደጋግሞ እንደሚነገረው ሀቀኛው መረጃ በማይኖርበት ጊዜ ፈጠራ ሁል ጊዜ ከፍተኛውን ቦታ ይይዛል። ከዛ በተረፈ ሚዲያ የገዢ ደጋፊ ወይንም ተቋሚ የብሔር የምን የአንድነትና ፌደራሊስት መሆንም አልነበረበትም። ጋዜጠኛ የራሱን ስሜትና የፖለቲካ አጀንዳ ማራመድ ሳይሆን እንደምታውቁት ከጉዳዩ ነፃ ሆኖ ምንጮች ላይ የተመረኮዙ ትክክለኛ የሆነ መረጃ እና ከሁሉም በኩል ሀሳብ የተካተተበት ለህዝብ ማድረስ ነው እንጂ የዘር ወይንም ደግሞ የአንድነት ደጋፊ ወይንም ደግሞ ፌደራሊስት የሚለውን አጠናቆ ነበረ ለህዝብ ማቅረብ የነበረበት። ይሄ የሚስተካከልበትን ዘዴ ነው መፈለግ ያለብን። ለአጠቃላይ ውጪ ሆነው አገሪቱን በኢንፎርሜሽን ለሚያናጉ ሰዎችም ዋናው መረጃ መስጠት ነው የመንግስት ኃላፊነት፣ ግዴታ ነው። ይሄ መረጃ ለህዝብ መሰጠት አለበት እና ጋዜጠኞች ይሱ ከተባለ በትክክል ጠይቀው መረጃውን ለህዝብ ማድረስ አለባቸው እና ይሄ ነው የኔ ሐሳብ ነውና
መልካም የነሳናቸው ርዕሶች በርካታ ናቸው። ምናልባት የሚያይዘው የሚነሱ ተዛማች ርዕሶች አሉ። ነገር ግን ከጊዜ አንጻር እዚህ በአንድ ክፍለ ጋዜጠኞች የጠረጴዛ ዙሪያ ውይይታችን የሚገባደዱም አይደሉም እና በዚህ ችግር ውስጥ ታይተዋል የሚባሉት አሁን በእናንተ የተነሱት እንኳን በርካቶች ናቸው። እንደ ሀገር የእነኝህን ችግሮች መንስኤ በቅጡ ተረድተናል። ከተረዳን እነኝህ ሁሉ ፈተናዎች በተጠቀኑበት እነኝህን ችግሮች ለመቅረፍ ዝግጅት አለ ወይ? ከሆነስ መፍትሄ ለማምጣት አንድ ሁለት ሶስት ተብሎ የሚደረግ ሙከራ መንገድ አለ ወይ? እንዲሁ በስሜት በግምት ከመንቀሳቀስ ባሻገር
ملكة بزو فتنة وچالو بات هاگر گودانا የኑሮ ዘይቤን የሚቃኙ ትዝብቶችና የጋዜጠኝነት ሚና በውይይታችን ትኩረት የምናደርግባቸው ጭብጦች ናቸው። አድማጮች የጠረጴዛ ዙሪያ ውይይታችን አላበቃም። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን። ለአሁን ግን ሶስቱን እንግዶችን አዲስ አበባ ዩኒቨርሲቲውን የጋዜጠኝነትና የኮሙኒኬሽን ትምህርት ቤት መምህሩን ረዳት ፕሮፌሰር መኩሪያ መካቻል፣ ሸገር ኤፍኤሙን የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራው መጽሔት አዘጋጅ ነብዩ ግርማ፣ እንዲሁም የአሜሪካ ድምጽ የአፍሪካ ቀንድ ክፍል ኃላፊ እዝታ በላቸውን አመሰግናለሁ። አሁን ወደ ተከታይ ዝግጅት እንናልፈው። በዚህ የሚሊዮኖችን ህይወት ከመሰረቱ ያናጋና ያፈነገጠ የኑሮ ዘይቤ እንድንከተል ያስገድድን ዓለም አቀፍ ወረርሽኝ ባለበት ዘመን ውስጥ ኑሮ የሚጠይቀውን ከቀድሞም እጥፍ የሆነ ዋጋ ለመክፈል መርቀድ፣ ግራ በሚያጋባው ጊዜ ውስጥም በሙያቸው አንዳች ሰርተው የተገኙ ወይም የቀሰሟቸውን ለየት ያሉ ክህሎቶች የሚያጋሩንን በእንግድነት የምናስተዋውቅበት ፕሮግራም ነው። ለምሽቱም ቀደም ብዬ በመግቢያ ካስተዋወቅኩት ከኮምፒውተር ምህንድስናው መምህርና ደራሲ ዶክተር ዋልተ ንጉስ ዳርጌ ጋር ወደምናደርገው ምጥን ወግ እናምራ። ዶክተር ዋልተ ንጉስ ዳርጌ ከረጅም ጊዜ በኋላ መልሰን ተገናኝተናል። በቅድሚያ እንኳን ወደ ዝግጅት ክፍላችን ብቃል።
እንኳን ለቆየኛሉላ አመሰግናለሁ ስለጋበዝከኝ።
እንግዲህ እንኳን ብቃል ከቀደም ሲል በምስል ተከስተህ ነበርና ስቱዲዮ በአካል የመምጣት እድልም ነበር። የቪዲዮ ቃለ ምልልስ የማድረግ እድል ገጥሞናል። አድማጮቻችን በዚህ ሰዓት ይህን ፕሮግራም የሚከታተሉ ከአንተ ጋር የነበረንን ዘለግ ያለ ቃለ ምልልሳችንም የማየት እድል ያገኛሉ። በድረገጻችንና እንዲሁም በኢንተርኔት ከመጨረሻ መጽሐፎች አንዱ የሆነው The Reason for Life What They Believed የሚለውና አራት የዓለማችን ሊቃውንትን ስለ ሕይወት ያላቸውን አመለካከት የዳሰስበት ብዙ ጥናት የሰራህበት መጽሐፍ ነው። ዛሬም ብዙዎች ፍላጎት ኖሯቸው የሚከታተል ይመስለኛል። ታዲያ ዛሬ ምክንያት ሆንን በዚህ በዘመነ ኮቪድ-19 ሕይወት መንገዳችን በቀየረበት ጊዜ ውስጥ ፕሪንሰስ መርሳቤል ልዕልት መርሳቤል በሚል ታሪክ ቀመስ ልቦለት መጽሐፍ ጽፈሃል። በኮቪድ ሕይወት በተቀየረበት ጊዜ ውስጥ በጭንቀትና በሚያሳስቡ ነገሮች ብቻ የሚመሰለው ውስጥ መልካም ስራዎችን የሚሰሩ ሰዎች እንዲህ እንዳንተ ሲገጥሙ ስራውንም አጋጣሚያቸውንም እንድናይ ይጋብዛልና አንተ ጥሩ አድርገህ የተጠቀምክበት ይመስላል። እስኪ ስለ መጽሐፍ ትውውቅም ከመድረሳችን በፊት እንዴት ነበረ ያለፈው አንድ ዓመት የተቃረበ በኮቪድ ውስጥ ያሳለፍነው ጊዜ ለአንተ፣ ለቤተሰብ፣ ለስራ?
አዎ፣ ኮቪድ መቼም የሁላችንንም ህይወት በጣም በእጅጉ የቀየረ ክስተት ነው። ለእኔ ፐርሰናሊ ግን ብዙ አፌክት አድርጎኛል ማለት አልችልም። ድሮ የምሰራቸውን የምወዳቸው ነገሮች እየሰራው ነው ያለሁት። አነባለሁ፣ ጽፋለሁ፣ ስፖርት ሰራለሁኝ። ከቤተሰቦች ጋር ጊዜ እንዲኖረኝ በርቶኛል። በርግጥ የገደበኝ ቦታዎች አሉ። ግን ከገደበኝ ይልቅ እኔ ደግሞ ሰብሬ የወጣሁባቸው ሁኔታዎች ይበልጣሉ ብዬ መናገር እችላለሁ።
ዶክተር ንጉስ፣ አንድ በጣም ገላጭ ቃል ተጠቅመሃል፣ ሰብሬ ወጥቼ ብለሃል። በአንጻሩ የኑሮ ዘይቤያችን የቀየረ መሆኑ በብዙ መንገድ ይታወቃል እና ከዛ በተለየ የቀድሞ ህይወትህን የሚመስል ነገር ማድረግ ይችላል። ይሄ ምናልባትም ብዙዎች የሚያደርጉት ወይም ብዙዎች የተሳካላቸው አይመስለኝም። በተለይ የስራ ሁኔታን ቀይሯል። አብዛኛው ሰው ከቤቱ ይሰራል። እንደተረዳሁት አንተ ከቤት እየሰራ ነው የቆየኸው። ሁለተኛ እዚህ የመጣበት ዋናው መነሻ የሆነን መጽሐፍ ጉዳይ ላይ የምትወደው ነገር በትርፍህም የበለጠ በጥልቀት እንድትሰራ የረዳህ ይመስላል። እስኪ አጫውተን፣ ምን አይነት አዲስ ነገር ሰጠ? አንዳንዶች አዲስ ክህሎት ያዳብራሉ። ከዚህ በፊት ጊዜ ያላገኙለትን ነገር መማር ይሞክራሉ። አንዳንዶች ቀድሞ የሚያውቁትን ጊዜ ያልሰጡትን ነገር ግን የተሻለ ጊዜ ያገኛሉ። አንዳንዶች ከቤተሰባቸው ጋር ሰፊ ጊዜ ማግኘት ሊሆን ይችላል። ምን ሰጠ? ባጣነው ብቻ ሳንለካው በኮቪድ ውስጥ ምን አገኘ?
ለእኔ ከሁሉ በላይ መልካም ነው የምለው ከልጆቼ ጋር ጥሩ ጊዜ ሰጥቶኛል። ልጆች ከዚህ በፊት ቀኑን ሙሉ ትምህርት ቤት ውለው ነው የሚመጡት። ማታ ግማሽ ወደ ስፖርት፣ ግማሽ ወደ ሙዚቃ ይሄዳል። ከዛ ሲመለሱ ደክሟቸው ነው የሚመጡት፣ ይተኛሉ። ነገ በጣም በጠዋት መነሳት ይኖርባቸው ስለነበረ አሁን ያ አይነቱ ፕሬሸር የለም። በእርግጥ ኦንላይን ላይ ነው የሚማሩት፣ ብዙ አሳይመንት ይሰጣቸዋል፣ እሱን መጨረስ አለባቸው። ግን በአኳያው ደግሞ አብረን እንድንሆን እንድንተዋወቅ፣ አብረን ውጮትን ቮሊቦል እንጫወታለን፣ የአሜሪካ ፉትቦል አለን፣ የጠረጴዛ ቴኒስ አለን እዚህ ግቢያችን ውስጥ እና ከልጆች ጋር ከዚህ በፊት ተለማምጀው በማላቀው መልኩ ብዙ ጊዜ፣ ጣፋጭ ጊዜ እንዲኖረኝ አድርጓል። በዚህ እግዚአብሔርን በጣም አመሰግናለሁኝ።
መልካም። ወደ መጽሐፍህ ልወስድህ ነው። ከዚህ ቀደም በርካታ መጽሐፎችን ጽፋል። በምግቢያ የጠቆም እንዳደረግኩት የ2000 መጀመሪያ ግድም ላይ የጻፍከው የመጀመሪያ መጽሐፍህ ጃንደረባውና የንጉሱ ሴት ልጅ ኤርሚያስ ልብወለድም፣ በሙያ አንተ የኮምፒውተር ምህንድስና ባለሙያ ነህ። ቴክኖሎጂን የሚመለከቱ መጽሐፍትም አሉ፣ ልቦለድ መጽሐፍት አሉ፣ ልቦለድ ያሉን መጽሐፎችም ጽፈሃል። ይሄ ግን ታሪክ ቀመስ ልቦለድ ነው። ቅድም እንደገለጽኩት እንዲያውም አማዞን ላይ በኪንድል በዛሬው ዕለት እኔ እናንተ በምንነጋገርበት ሰዓት 22ኛው መሆን ችሏል። በጣም የተለየ ተቀባይነት ያገኘ ነው። የታተመው መጽሐፍ ገበያ ላይ ገና ሳይደርስ ነው ይሄ እየሆነ ያለውና እስኪ ንገረን፣ ምንድን ነው ፕሪንሰስ መርሳቤል ልዕልት መርሳቤል? የከፋን ዘመነ መንግስት የሚመለከት ለየት ያለ ታሪካዊ ልቦለድ ነው። በመጠኑ አካፍለን እስኪ።
እሺ፣ ልዕልት መርሳቤል ወይም ፕሪንሰስ መርሳቤል በእንግሊዝኛ ቋንቋ የተጻፈ 266 ገጾች ያሉት ታሪካዊ ልቦለድ ነው። መቼቱ በከፋ ኪንግደም በ1960ዎቹ አካባቢ ነው። በመጽሐፍ ውስጥ ያሉት ገጸ ባህሪያት ንጉስ ጋሊ ሾሮጮ፣ የእሱ ሁለተኛ ሚስት ልዕልት መርሳቤል እና አንድ እንግሊዛዊ የሊትሬቸር ፕሮፌሰር ናቸው። እና የመጽሐፍቱ ዋና ጭብ እንግዳ ስለመሆን ነው። ሰዎች የእንግድነት ስሜት ሲሰማቸው በማያውቁት አካባቢ፣ በማያውቁት ሁኔታዎች ውስጥ ሲገቡና ሲጣበቡ ከዛ ለመውጣት አንደኛ የተፈጥሮ ክህሎቶቻቸውን ምን ያክል ይጠቀማሉ፣ በሰዎች መካከል የሚኖሩት ግንኙነቶች ለመጥፎም ለበጎም እንዴት ወደ ህልውና ይመጣሉ የሚለውን ነገር የሚዳስስ መጽሐፍ ነው።
መጽሐፍ ገና መታወቁ ነው። ቀደም ብዬ እንደጠቀስኩት በፍጥነት ከፍ ያለ ተቀባይነት ያገኘ ሆኗል። በጀርመን ሀገርም እንዲሁ ለየት ያለ ደረጃ ማግኘቱን የተረዳሁት ትነግረናለህ። ጀርመንኛውን በአማዞን ላይ እንዲሁ ከፍ ያለ ደረጃ እንዳገኘ ዛሬ ተመልክተሃል። በአብዛኛው እነኚህ ብዙም ያልተደፈሩ ታሪኮችን ነው ጥናት አድርገህ። የቱን ያህል በጥናት የተሰራ ስራ ስለመኖሩም እርግጠኛ አይደለሁም። የተወሰኑትን ከአንተ ጋር በተወያየንበት ጊዜ ተረድቻለሁኝ። የከፋ ዘመነ መንግስትና አስተዳደርን የተመለከተ ያውም ልቦለድ ሁለተኛ መጽሐፍ ነው፣ እዚያው አካባቢ ታሪኮች ላይ የተመሰረተ። እንዴት ሊሆን ቻለ? በተለየ ስሜት እንዴት ተሳብክ ለዛ አካባቢ ህይወትና ታሪክ? ያውም ጊዜውም ወደኋላ ብዙ ዓመታት የሚሄድ።
አዎ፣ ከኮሌጅ እንደተመረኩኝ በ19 ዓመቴ አስተማሪ ሆኜ ወደ ቴፒ ወደምትባል ከተማ ሄድኩኝ። እኔ ተወልጄ ያደግኩት ነጌሌ ቦረና ነው። ከዛ ደግሞ በእድሜ ትንሽ ከፍ ስል አንቻሮ ወደምትባል ወሎ ወደምትገኝ መንደር መጥቼ እዛ አደግኩኝ። ቤተሰቦች ከቦታ ወደ ቦታ ይዘዋወሩ ስለነበረ ባህር ዳር አድጌያለሁ፣ ደብረ ማርቆስ ኖሬያለሁ፣ ብዙ ቦታዎችን አይቻለሁ። ግን ከኮሌጅ ተመርቄ ወደ ቴፒ ስመጣ በጣም ልዩ አይነት ልምድ ነው በህይወት ያገኘሁት። እንደዚህ አይነት አካባቢ እንደዚህ አይነት በተፈጥሮ ውብ የሆነ ድንግል የሆነ በጣም ሀብታም የሆነ ቦታ ከዚህ በፊት አይቻላል። ሁለተኛ ደግሞ ለመጀመሪያ ጊዜ ነፃነቴን ያገኘሁት እዛ ነው። ከቤተሰቦች ቁጥጥር ውጭ፣ ከኮሌጅ ቁጥጥር ውጭ ሆኜ የራሴ ሰው የሆንኩበት ቦታ ነው እና ያ ልዩ ኤክስፒሪየንስ ሰጥቶኛል። ከዛ በተጨማሪ ደግሞ የራሱ የአካባቢው ልዩ የሆነ ታሪክና ልዩ የሆነ መስጊድ ነበረው። የከፋ መንግስት ከ1390 እስከ 1897 ድረስ ለ500 ዓመታት ሳያቋርጥ የቆየ ነገስታት የተቀባበሉበት አስደናቂ ክፍለ መንግስት ነበረ። በዚህ አካባቢ ታላላቅ የንግድ ስራዎች ይከናወኑ ነበረ። ነጋዴዎች ክልልና ወንዝን አቋርጠው የዝሆን ጥርስ፣ ወርቅ፣ ቡና እና ባሮች ይነግዱ ነበረ። እነዚህ በሙሉ በጣም የሚያስደንቁ ለእኔ እንግዳ የሆኑ ሁኔታዎች ስለነበሩ የተለየ ትኩረት ሰጥቼ ስለ እነዚህ ነገሮች እንድመራመር በተፈጥሮ ወይም ደግሞ ጓጊና ጠያቂ ከመሆን የተነሳ እነዚህ ነገሮች በቅርቡ እንድፈትሽ አድርጎኛል። ከዛ ደግሞ አሁን ወደ ጀርመን ስመጣ ራሴ ደግሞ እንግዳ ሆንኩኝ። ሌላ ከዚህ በፊት ተለማምጄ ወደማላቀው ህብረተሰብ፣ ወደማላቀው አገር ስለመጣው እነዚህን ሁለቱን አቀናጅቼ እንግድነት የሚለውን ጭብጥ ለመጽሐፌ እንደ ዋናነት ወስጄ ሁለቱን አጋብቼ ጻፍኩኝ ማለት ነው።
እንግድነት ባይተዋርነት ራሱን የቻለ ዓለም ነው። በገዛ ተሞክሮ ውስጥ ሲመጣ ደግሞ በቅርበት እናውቀዋለን። ያን ስሜት እንዲታወቅ ከፈለግከው ለየት ያለ ታሪክ ጋር ብዙ ዓመታት ወደኋላ ተመልሰህ በጥናትም ብዙ ጥናት እንደሚጠይቅ መገመት ይቻላል። ዶክተር ዋልተ ንጉስ፣ ፕሪንሰስ መርሳቤልን በተመለከተ በይዘት ደረጃ መጽሐፍ አግኝተን አንብበን በሰፊው እንወያያለን። ብዙ የሚያወያዩ ነገሮች እንዳሉበት ከወዲሁ ተረድቻለሁ። እስኪ ስለ ጥናቶች ንገረኝ። መሰረት ልታደርግ የተጠቀምክባቸው በእነኚህ በተለይ በዚህ ዘመንና አስተዳደር ውስጥ የነበሩትን ሁኔታዎች የትኞቹን ጥናቶች የማግኘት እድል አገኘ? ታሪክ ቀመስ ልቦለድ እንደመሆኑ ከሌሎችም በተለየ መልኩ ሰፊ ጥናት እንደሚጠይቅ ገምታለሁ። ምን ያህል በጥናት የተሰሩ ስራዎችን አገኘ? ቀደም ብለህ ካጫወትከኝ ከፕሮፌሰር ሪቻርድ ፓንክረስት ስራዎች ጨምሮ ምን ምን አይነት ሁኔታዎች ያን ዘመንና ጊዜ የሚያሳዩ ማግኘት ችለህ ነበር?
በቂ የሚባሉ የምርምር ስራዎችን አግኝቻለሁ ለማለት እችላለሁ። በተለይ ጣሊያን ሀገር፣ ፈረንሳይ፣ ጀርመን፣ ራሻ እና እንግሊዝ ደግሞ ራሱ በኢንሳይክሎፒዲያ ብሪታኒካ ስለ ኪንግደም ኦፍ ከፋ ወይም ስለ ከፋ ዘመነ መንግስት የተጻፉ መጽሐፍቶች አሉ። በዋናነት የወሰድኩት የሪቻርድ ፓንክረስትን መጽሐፍት ዘኢትዮጵያን የሚለው መጽሐፍ ነው። ከዛ በተጨማሪ ደግሞ ሪቻርድ ፓንክረስት በርካታ የምርምር አርቲክሎችን፣ ወረቀቶችን አሳትመዋል። ስለ የከፋ ኪንግደም ይገበያይበት ስለነበረው የገንዘብ አይነት፣ ርቀትንና ክብደትን ይለኩባቸው ስለነበሩ መስፈርቶች ጽፈዋል። እነዚህ አርቲክሎች በገበያ ላይ ይገኛሉ። እኔ ደግሞ እንደ እድል ሆኖ ይሄ መጽሐፍ የጀመርኩት በ2005 ዓ.ም ነው። ሪቻርድ ፓንክረስት የማግኘት እድሉ አጋጥሞኝ ነበረ። ከእሳቸው ጋር ብዙ ተለዋውጠናል። ጽሁፌን 2 ጊዜ ሰጥቻቸው 2 ጊዜ አንብበውልኝ ይሄ ነገር ጋናል፣ ይሄ ነገር እሱን አይመስልም፣ ይሄ ነገር የዘመን መፋለስ አለበት እያሉ የተባህ ሰጥተውኛል እና እሳቸውም ደግሞ በግል በነበረኝ ተራክቦ ረድተውኛል። ከዛ በተረፈ ደግሞ ለምሳሌ ቅድም ይህን ነገር ከመነጋገራችን በፊት ስለ አንድ አርቲክል እያወራን ነበረ። ዘ ሪተርን ኦፍ ዘ ክራውን ቱ ዘ ኪንግደም ኦፍ ከፋ የሚል ኦስትሪያ የታተመ አርቲክል እሱም እንደዚሁ ጠቅሞኛል እና እንደዚህ አይነት የምርምር ስራዎችን በበቂ አግኝቼ ነበር። እነሱንም ለስራዎች ይጠቅመውኛል።
ዶክተር ዋልተ ንጉስ፣ ለዛሬ ይህችን ምጥን የአዲስ ስራህን ትውውቅ ያደረግንባት መጽሐፍህ፣ ይልቁንም ደግሞ በዘመነ ኮቪድ-19 የሚያነቃቃ ሌሎችን የሚያበረታታ ነገር ስለመኖሩ ምክንያት አድርገን መጽሐፍን መነሻ በማድረግ በምናደርገው በዚህ ውይይት የጀመርነውን ለመቋጨት፣ መጽሐፎች በሙሉ በእንግሊዝኛ ነው የተጻፉት። አንተ የቴክኖሎጂ ሰው ነህ፣ በጥናት የስነ ጽሁፍ ሰው አይደለም፣ ግን በዝንባሌህ በህይወትህ በሙሉ ስነ ጽሁፍ ውስጥ እንዳለ ግልጽ ነው።
በርካታ መጽሐፎችን ጽፈሃል። ሙሉ ሁሉም በእንግሊዝኛ ነው የተጻፉት። የልቦለድ ታሪኮችም ቀደም ብዬ እንደጠቀስኩት ደግሞ ልቦለድ ያልሆኑ መጽሐፍትም እንዲሁም ደግሞ ትምህርት ነክ የሆኑ ሙያህን የሚመለከቱ መጽሐፍትም ጽፈሃል። 8 መጽሐፎች ጽፈሃል። እንዴት ነው ሙሉ በሙሉ በእንግሊዝኛ ሊሆኑ የቻሉ? የአማርኛ ድርሰት የመጽሐፍ ሀሳብ ስሜትስ እንደው ብልጭ ብሎብስ ያውቃል?
ያውቃል። አማርኛ በጣም ነው የምወደው። የአማርኛ ስነ ጽሁፎችን በደንብ ነው የማነበው። በጣም ከምወዳቸው ደራሲያን መካከል ከበደ ሚካኤል፣ ጸጋዬ ገብረ መድን ይገኙበታል። 12ኛ ክፍል ከገባሁ ጊዜ ጀምሮ የምጽፈው በእንግሊዝኛ ነው። ለምን እንደሆነ ለመግለጽ አልችልም። እንግሊዝኛ ይቀለኛል። ሀሳቤን በጣም በቀላሉ እንዳሰፍር ኃይል ያለው ጉልበት ያለው መተጣጠፍ ወይም ፍሌክሲቢሊቲ ያለው ቋንቋ እንግሊዝኛ ሆኖ አግኝቸዋለሁ። በዛ ላይ ደግሞ ኢትዮጵያችንን ብዙ ሰዎች እንዲያውቁ አሁን ያለሁበት ቦታ ላይ ጥሩ ስቴጅ ይሆነኛል እና ዋናው ምክንያቴ ግን ቀሎች ስላገኘሁት ነው።
ስለ አማርኛ ድርሰት ያለህን ፍቅር ገልጸሃል። ንባብህን ጥሩ የአማርኛ ድርሰቶችንም ንባብ እንዳለ ተረድቻለሁ። በእንግሊዝኛ የምጽፈው ያውም በዋናነት እንግሊዝኛ የሚነገርበት ሀገር ውስጥ አይደለም ያለው። የምትኖረው በጀርመን ሀገር ነው። ጀርመንኛ ነው ዋናው የስራህም የህይወትህም ቋንቋ ኢትዮጵያውያን ጋር ከምታደርጋቸው ግንኙነቶች ባሻገር ካየን። ነገር ግን በዛ ውስጥም ሆነ በእንግሊዝኛ ነው የምጽፈው። ለዓለም ለማስተዋወቅ ትልቁ ቋንቋ ነው። ዓለም በሙሉ የሚገዛበት የሚገበያይበት ቋንቋ ነው እና ግልጽ ነው በእንግሊዝኛ መሄድ ትልቁ መንገድ መሆኑን። ተደራሲህን ግን ማሰብ እንችላለን በዋናነት ይሄኛውን አንባቢ ነው የማስበው ሁሉም ሰው ሊያነብ የሚችለው እንደሆነ እንዳለ ሆኖ ማለት ነው። ኢትዮጵያዊ አንባቢዎችም እንግዲህ በእንግሊዝኛ ቋንቋ የተጻፉ ስራዎችን ማንበብ የሚችሉ ኢትዮጵያውያን መሆን አለባቸው። ይነስ የሚብዛም የስነ ጽሁፍ ፍቅር ያላቸው በዛ ደረጃ ነው የምታየው። እና ማን ነው አንተ መጽሐፍ በምትጽፍ ጊዜ የሚታይ አንባቢ?
እንደ ደራሲ የግድ ተደራሲያንን ማሰብ ግዴታ ነው አስባለሁኝ። እንደውም አሁን አንተ እንደሱ ስትለኝ ይገርማል። ጀርመን ሀገር የጀርመን ጓደኞቼ የሚጠይቁኝ ለምን በጀርመንኛ ጽፍ እና ይሄ ተግዳሮት አለብኝ። ግን አሁን አላነሳ ነው እንጂ አሁን ፕሪንሰስ መርሳቤል በአማዞን ጀርመኒ ዛሬ በሂስቶሪካል ኖቨል ውስጥ 2ኛ ነው ቤስት ሴለር በመሆን።
በእንግሊዝኛ የተጻፈ መጽሐፍ 2ኛ መሆን ችሏል።
አዎ ነምበር 2 ቤስት ሴለር ነው። እና የምጽፈው ብዙ ጊዜ ለዩኒቨርሲቲ ተማሪዎች ነው። የኔ ተደራሲያኖቼ የዩኒቨርሲቲ ወይም ኢንቴሌክቹዋል የሚባሉት ሰዎች ናቸው እና እነሱ ምንም እንኳ በቋንቋቸው ቢመርጡም ግን ስነ ጽሁፍ ውበት ከሳባቸው በቀላሉ ድንበር መሻገር ይችላሉ እና እኔ በቀላሉ ድንበር መሻገር ለሚችሉ ለዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ደግሞ ካለፈ ኢንቴሌክቹዋል ለሚባሉ ሰዎች ስለምጽፍ የአንባቢ ችግር አጋጥሞኝ አያውቅም። አሜሪካም ያሉ ዩናይትድ ኪንግደምም ያሉ ጀርመንም ያሉ ሰዎች ጽሁፎቼን ያነባሉ። ግን ተግዳሮቱ እንዳልከው ነው። ጀርመን ሀገር ነው የምኖረው። ከኢትዮጵያ ነው የመጣሁት። ምጽፎ በእንግሊዝኛ ነው። በጣም ኦድ ሰው ነኝ ለብዙ ሰዎች። ግን በቃ ስለሚቀለኝ ቋንቋውን በጣም ስለምወደው ሰዎች የምጽፈውን ነገር ሲያነቡ እንደሚደሰቱ ተስፋ አደርጋለሁ። በዚህም ምክንያትም ነው እስከዛሬ ድረስ ጽሁፎቼ በገበያ ላይ ተወዳጅ የሆኑት ለማለት እችላለሁ።
የአሁኑ የመጨረሻ ስራ ይበልጥ በተከፈተ ልብ ያንንም ዘመንና ታሪክ ለማወቅ እግረ መንገዳችን በሀሳብ ወለድ ስራ ዘና ለማለት መጽሐፍህ ከእጃችን እንደገባ ሰፋ ያለ ደርዝ ያለው ውይይት እንደሚኖረን ልዕልት መርሳቤልንም በቅርበት እንደምንተዋወቃት ተስፋ አድርጋለሁ። ዶክተር ዋልተ ንጉስ ዳርጌ ይህን ደብዘዝ ያለ ጊዜ እንደው ትንሽ ፈታ የሚያደርጉ ስለ ታሪክም ስለ ሕይወትም እንድናወራ የሚያደርጉ ስራዎችን የሰሩ ሰዎችን ጎብኘት በምናደርግበት አጋጣሚ መልሰን ባጭሩ አግኝተናል። መልሰን እንገናኛለን። ለአሁኑ ግን አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ። በመጨረሻ እንደው ለማለት የምፈልገው በተለይ ለአድማጮቻችን ምንም ጊዜያቶቹ ጨለማ የሆኑ ቢመስልም አስቸጋሪ የሆኑ ቢመስልም በውስጣችሁ ያለውን ጥንካሬ እዩ ነው የምለው። ሰው መሆን በጣም ታላቅ የሆነ ድንቅ ስራ ነው። ድምቅ ኃይል በውስጣችን አለ። ከዚህ በፊት ተለማምደ ነው የማናውቀው እና እሱን ፈትሹ ለማለት እወዳለሁ።
መልእክትህም ለአድማጮቻችን እንድደረሰ ተስፋ አድርጋለሁ። እግዜር ይስጥልኝ ዶክተር ዋልተ ንጉስ።
አመሰግናለሁ አሉላ።
አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በምሽቱ ቅንብሩ የመሬት ጉዳይ ይለናል።
አሉላ እንዴት ሰነበትክ? የዛሬ ዝግጅቴን ተለየ አዲስ አበባ አድማጮቼን አንድ ጥያቄ ጠይቄያቸው እንድጀምር ፍቀድልኝ። ኢትዮጵያ ለሶማሊያ አንዲት ጋት መሬት አሳልፋ አትሰጥም ሻይ ቤት የሚል ሻይ ቤት እንደነበረ የአዲስ አበባ አድማጮች በተለይ ታስታውሳላችሁ። በአንድ ወቅት ኢትዮጵያ ሬዲዮ ያለው ፕሮግራምም ሰርተንበት ነበረ። ኢትዮጵያውያን በመሬት ጉዳይ በወሰን በዳር ድንበር ጉዳይ በጣም ቀናዮች ናቸው። አድማጮች እዚህ ላይ የ1956ቱን የኢትዮ ሶማሊያ ጦርነት ያስታውሳሉ። ሰሞኑን በተለይ በአዲስ አበባ ከተማ ስለ መሬት ወረራ፣ ስለ መሬት ቅሚያ፣ ስለ መሬት ሽሚያ ዝርፊያ እየተወራ ነው። በተለይ የአዲስ አበባ ከተማ ከንቲባም በዚህ ጉዳይ ላይ መግለጫ ሰጥተዋል። መሬት አላግባብ እየተወሰደ ስለመሆኑ ሱዳን ደግሞ በ1972 ዓመተ ምህረት ከኢትዮጵያ ጋር የነበራትን የድንበር ስምምነት ጥሳ ወደ ኢትዮጵያ ግዛት በወረራ በጦርነት መግባቷ የታወቀ ነው። እንደገና ደግሞ መለስ ብላ በአሁኑ ጊዜ እንስማማ፣ እንነጋገር፣ እንወያይ፣ እንደራደር እያለች ነው። ኢትዮጵያ ደግሞ ወደ ቀድሞ ድንበርሽ ተመልሰሽ እንጂ ኢትዮጵያ ግዛት ውስጥ ሆነሽ ድርድር የለም እያለቻት ነው። ለመሆኑ እንደው መሬት ምንድን ነው? ስለ መሬት ጽንሰ ሐሳብ ምን ያህል እውቀት አለን? በዚህ በየካቲት ወር የገጠር መሬት የሕዝብ ያደረገው አዋጅ ከታወጀ 46 ዓመት ሞላውና ሰሞኑን በዚህ ዙሪያ የምንጨዋወት ይሆናል ማለት ነው። ለዛሬ ግን መሬት ምንድን ነው? መሬትን እንዴት ነው የምናያት ብዬ የአማርኛ ቋንቋና ስነ ጽሑፍ ባለሙያ የሆነውን ጸጋይ ኃይሉ ተፈራን አነጋግሬዋለሁና እሱን ለዛሬ እንደ መግቢያ እንጠቀም።
መሬት የሚለው ጽንሰ ሐሳብ የተለያዩ ትርጉሞች አሉት። ስለ መሬት ከዘጠኙ ፕላኔቶች አንዷ ያለንባት መሬት ምድር፣ ምድርም ትባላለች፣ መሬትም ትባላለች፣ በሁለቱ አጠራር ትጠራለች። ይህን ማወቅ አለብን። በሌላ አቅጣጫ ደግሞ መሬት የቤት ወለልም መሬት ነው፣ ማሳም እርሻም መሬት ነው። ሌላ ትርጉም ለምሳሌ ሞትን ለማመልከት መሬት ማሟሸት የሚባላል። መሬት አታሟችም፣ የመጀመሪያው ሟች አትሆንም ለማለት መሬት ከዳው ለማለት ለምሳሌ ወደቀ፣ ተንሸራተተ፣ በድንገት እንትን አለ ለማለትም መሬት ከዳው ይባላል። የሞተን ሰው ነፍስ ይማር ለማለት መሬት ይቅለለው ይባላል። እንደው ገሌ ተደስቶ ነበር ለማለት መሬት ጠበበው ይባላል። የሚናገረው ነገር መሬት ጠብ አይልም ይባላል። ምሳሌ እንደው ፍሬ ነገር ነው የሚናገረው። ትንቢትም ከሆነ ትንቢቱ ይፈጸማል ለማለት ይሆናል። እንዳው ደግሞ ገሌ ከመሬት ተነስቶ ሰደበኝ ሲል ደግሞ ሌላ ትርጉም አለው። እንዳው ይዞ እኮ ንጉሴ በቀለን ከመሬት ደባለቀው ሲል ደግሞ ይዞ አፈረጠው ማለት ነው። እና ገሌ እንደው መሬት ቀርቡ ነው ሲባል ደግሞ ድንክ ነው የምድርጉር ነው ለማለት ይላል። መሬት መንቀጥቀጥ ይባላል። ልሳነ ምድር ለማለት ለምሳሌ በእንግሊዝኛ ፔኒንሱላ የሚሉትም ይሄ ወደ ባህር የገባ መሬት ነው፣ መሬት ምላስ ነው የሚባለው። እንደዚህ እያለ መሬት የተለያየ ትርጉም አለው።
ለዛሬ እዚህ ላይ ይብቃን። አቶ ጸጋዬ ኃይሉ ተፈራ፣ የዛሬ 15 ቀን እንገናኝ አድማጮች።
ንጉሴ ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸዋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን
ለኔ ሰጠኝን ማውደዴን ወደድኩት ያን
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት